ረግቦ የቆየው የሰሜን ኢትዮጵያ ጦርነት በድጋሚ ማገርሸቱ በሰላምና እንዲሁም ደግሞ በኢኮኖሚ ላይ ችግር ተግዳሮት ደቅኗል። ወጣቶች ተስፋችንን እያሳጣን ነው ብለዋል።
ከጦርነት በፊት በቀን 3 የብልጭ ስለመክሰስ ወይም ስለጁስ ወር የትጋ ሄጄ ቡና ልጠጣ የሚል ተጨማሪ ፍላጎት ነበር። አሁን ግን በቀን አንዴ እንዴት አድርጌ መብላት እንዳለብኝ እዛ ድረስ እንደወርድ አድርጎኛል።
የሰማችሁት በትግራይ ክልል መቀሌ ከተማ ውስጥ ተማሪና መምህር የነበረውን ከጦርነቱ በፊት ማለት ነው ከዋኒ ተስፋይ ነው። በአሁን ሰዓት ጦርነቱ ያስከተለበትን ተግዳሮት እሱና ሌሎች ተፈናቃዮችን አነጋግረን አስተያየት ሰብስበናል። በምሽቱ የሚደመጥ ይሆናል። በሌላ በተያያዘ ርዕስ ደግሞ በትግራይ ክልል የመጡ በሐዋሳ ዩኒቨርሲቲ የሚማሩ ተማሪዎች የተለያዩ ግልጋሎቶች ከዩኒቨርሲቲው እንደተቋረጡባቸው እንዲሁም ደግሞ ወዳጅ ዘመዶቻቸውና ቤተሰቦቻቸውን ማየት ባለመቻላቸው የተለያዩ የስነ ልቦናና ምጣኔ ሀብታዊ ኢኮኖሚያዊ ተግዳሮቶች መጋለጣቸውን ገልጸውልናል። በምሽቱ በዚህ ዙሪያ ዘገባ ይኖረናል። ሌላ ለየት ባለ ርዕስ ደግሞ ጎቤና ሽንዬ ስለተሰኘው የኦሮሞ የባህላዊ ጨዋታ የወጣቶች ቆይታ በምሽቱ የምንቃኝ ይሆናል። ሰዓት እንዳፈቀደ ሙዚቃና ሌሎች መሰናዳዎችንም ይዘናል። የምሽቱን መርሃ ግብር እየመራው ኤደን ገረመው አብሬያችሁ የሚቆይ ይሆናል። ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። የእሮብ ምሽት መስከረም 11 2014 ዓ.ም የጋቢና ቪኦኤ የሬዲዮ በቴሌቪዥን መሰናዶ ከአሁን ሰዓት ጀምሮ መደመጡን መታየቱን ይቀጥላል። ኤልያስ አስማረ የምስልና ድምፅ ምህንድስናውን ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ይከውንልናል። ዲጂታል ባለሙያዎች፣ ዘጋቢዎችና እንዲሁም ደግሞ ዋና አዘጋጆቹ ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እጋብዛለሁ። ተረጋግቶ የቆየው የሰሜን ኢትዮጵያ ጦርነት በድጋሚ ማገርሸቱ ተስፋ ተጥሎበት የነበረውን የሰላም ስሜት እያከሰመው ይገኛል። ይህን ተከትሎ የመቀሌ ከተማ ነዋሪዎችና በዚያ የሚገኙ ተፈናቃዮችን አስተያየትን የጠየቅን ሲሆን ጦርነቱ በዋናነት ወጣቶችን የሚጎዳ መሆኑን እንዲሁም ደግሞ በሰላማዊ መንገድ የሚፈታበት መንገድ ሊፈለግ እንደሚገባ ለአሜሪካ ድምፅ አስታውቋል። ሙልጌታ ጽብሃ ይቀጥላል።
በኢትዮጵያ እየተካሄደ ያለውን የሰሜኑን ጦርነት ተከትሎ በተለያዩ ዩኒቨርሲቲዎች ትምህርታቸውን በመከታተል ላይ ያሉ የትግራይ ክልል ተወላጅ ተማሪዎች እንደ ሌሎች ጓደኞቻቸው ወደ የቤተሰቦቻቸው መሄድ አለመቻላቸውን ለአሜሪካ ድምፅ ተናግሯል። ቁጥራቸው ከ30 በላይ እንደሚሆኑ የተናገሩ የሐዋሳ ዩኒቨርሲቲና ከመጀመሪያው ዙር ጦርነት በኋላ በትግራይ ክልል ከሚገኙ ዩኒቨርሲቲዎች ወደዚህ ወደ ሐዋሳ ዩኒቨርሲቲ የተላኩ ተማሪዎች ናቸው። ሶስተኛ ዙር ጦርነት ባለፈው ዓመት ነሐሴ ወር እንደገና በመከፈቱ ለችግር መጋለጣቸውን ተናገሩት። ለደህንነታቸው ሲባል በዚህ መሰናዶ ስማቸው የተቀየረና ማንነታቸው እንዳይጠቀስ የተፈለጉ ተማሪዎች የወጣትነት ዕድሜያቸው በከንቱ የባከነባቸው እንደሆነ ተናግሯል። ካለፈው ዓመት ጀምሮ እያሳለፍን ያለው ጊዜ በፈተና የተሞላ ነው ሲል ግዴ ሀብቶም ተናግሯል።
እዛ የቤተሰብ ጉዳይ አለመስማት አለ። ያው ቢያንስ በፊት የነበረው የሚያስጨናንቀኝና በጣም የሚያሳስበኝ ነገር ቢኖር ቤተሰቦች ምን እየበሉ ይሆናል የሚል በጣም ትልቅ ጥያቄ ፈጥሮብኝ ነበርና በጣም እጨነቅ ነበርና ራሴን በተለያዩ ነገሮች በፊልም ይሁን በምንም ይሁን ራሴን ስደብቅ ነበር። አሁን በጣም የባሰ ደግሞ አንዳንዴ ዲፕሬሽን ምናምን ውስጥ እገባለሁ።
ሌላ አስተያየት ሰጪ ኃይለ ጸጋዬ ያለበት ሁኔታ ተናግሯል።
አሁን በተማሪ ደረጃ ያው ያለው ነባራዊ ሁኔታ መገናኘት እንዳለብን ይታወቃል። እኛ ቤተሰብ ማናቸው ማግኘት አንችልም አልቻልንም። ዩኒቨርሲቲው ይህን ግንዛቤ ውስጥ አስገብተን በተደጋጋሚ ማለት ነው። ከአሁን በፊት ሳመሩ ላይ ቆይተናል። መጀመሪያ ከይርጋለም ነበር የማይመጣ ነው። ከይርጋለም ይሁን ከሁሉም ካምፓሶች አጠቃላይ ያለን ተማሪዎች እንድንከርም ፈቃድ ሰጥቶን ከርመናል። መሀል ላይ ግን ከነሐሴ 25 ወዲህ ግን ማናቸውም የምግብ አገልግሎት እየሰጠን አይደለም። የኖርም አገልግሎትም ተነፍጎን ነበር ማለት ይቻላል።
በቀጣይም ከዩኒቨርሲቲው ግቢ ውስጥ ውጡ ልንባል እንችላለን ሲሉ ስጋት ውስጥ መሆናቸውም ጠቁመዋል። እስካሁን ድጋፍ ሲያደርጉላቸው በነበሩ አካላት እገዛ መቆየታቸውን ተማሪዎቹ ገልጸዋል።
ካሁን በፊት ይውል ከማርያም ቤተክርስቲያን ሄደን 55 ብር ተቀብለን እንደገና ደግሞ በፐርሰናሊ ደግሞ ዝም ብለው እኛን ሁኔታ አይተው ደግሞ የረዱን ሰዎች አሉ። በዛ ነው እያጠቃቃል እያልን ያለን። በዚህ ሁኔታ እየቀጠል እስከ መቼ እንደሚሆን እንግዲህ ያምጫ በጣም ያሳዝናልም።
ከትግራይ ክልል የመጡ ብቻ ሳይሆን ጦርነቱ ካለባቸው አካባቢዎች በሐዋሳ ዩኒቨርሲቲ የሚገኙ ተማሪዎች በተመሳሳይ ችግር ውስጥ መሆናቸውን ተናግሯል። በቀጣይ ምን ሊገጥማቸው እንደሚችል አለማውቃቸው እንዳሳሰባቸውም ተናግሯል።
አሁን ደግሞ ይበልጥ ያስጨነቀን ደግሞ አሁን አትሮንቻችን ካምፓስ ይገባሉ ተማሪዎች ፈተናው ጉዳይ ትምህርት ሚኒስቴር የወጣው በብራይ መሰረት እነሱ በሚገቡበት ሰዓት እኛ የት እንደምንሄድ ገና ካሁን ይጠንቆናል ደግሞ ምክንያቱም ከእነሱ ጋር መቆየት እንችላለን ወይስ ወደሌላ ቦታ እንሄዳለን ይዘጋጀ ቦታለን ምን ነገር ምናቀያለን።
ተማሪ ኃይል ጦርነቱ ያሳደረበት ተጽዕኖ ከፍተኛ እንደሆነ ማስረድቷል። በተለይ በሰቦቻቸው ያለበት ሁኔታ ጭምር በስልክ አለማውቁ እንዳስጨነቀውም ተናግሯል።
ሌላ እንኳን ፐርሰናሊ ስለል ጎራ ያለው ኮቺንግ ካናሎች ጋር በህዝብ ደረጃ እኛ ያለነው እዚህ ካምፓስ ነን ቢሰቦቻችን ማግኘት ቻለን ግልጽ ነው ያስጨነቃል ያስፈራል። ያው ሁኔታው ሰላም ነጥብ ከባድ እንደሆነ ግልጽ ነው። ከዛው ያለው ነገር እኛ ከማህበረሰቡ ጋር ያለን ግንኙነት ላይ አፍክት ያደርግብን እዚህ ማለት ለራሳችን በፐርሰናሊ ግን እንደነገርኩ ኢኮኖሚካሊ ሃርድ ሺት ላይ ነን አሁን ምክንያቱም ማንም ማግኘት አንችልም እና ያንን ነገር አፌክት አድርጎናል።
በሚሰማቸው ዜናዎች በዲባቴ ወይም ጭንቀት በሽታ ተይዞ እንደነበረም ተማሪ ግለይ ተናግሯል።
ኢፕሬሽን ውስጥ ምናምን ገብቼ ነበር ብዙ ሐኪም ቤት ምናምን ይዛለሁ። አሁን ደግሞ የበለጠ ማስጨናነቀኝ የቤተሰቦቼ የጣ ፋንታ መቼ ሆነ አይን ሀሳብ አይደለም እንደዛ አይነት ሀሳብ ማሰብ ጀመርኩ።
ሶስተኛው ዙር ጦርነት ከመጀመሩ በፊት ሁለቱ ወገኖች ተደራድረው ሰላም ያወርዳሉ የሚል ተስፋ ሰንቆ እንደነበር ነገር ግን ያልጠበቀው ነገር እንደተፈጠረ የተናገረው ተማሪ ኃይለም ተስፋው እንደተሟጠጠበት ገልጿል። ተማሪ ግዳይ ደግሞ ሰላም ይሆናል የሚል ተስፋ እንዳለውም ተናግሯል። ሁለቱ ወገኖች በዜጎች ላይ የደረሰባቸው ያለውን ሰቆቃ ከግምት ውስጥ በማስገባት ጦርነቱን እንዲያስቆሙ ተማጽኗል።
አንዳንድ ጊዜ መተው ጥሩ ነው። ከመተው የሚገኝ ነገር ካለመተው ያልተገኘው ያስገኝልናል ነው። ምክንያቱም አንተ በመተው የምታገኘው ሰላም ካለ ባለመተው የምታገኘው ድል ይቀርባል። ባለመዋጋት የምታደርፈው ሰላም ካለ ተዋግተህ የምታሸንፈው ወይም የምታከብረው ቪክትሪ ምንም አያደርግልህም።
የሐዋሳ ዩኒቨርሲቲ ተማሪዎችን ያለ ትምህርት ሚኒስቴር እውቅና በሰብአዊነት እንዳይቸገሩ ሲል በግቢ ማቆየቱን ነገር ግን መደበኛና የክረም ተማሪዎች ካለፈው ነሐሴ 5 2014 ዓ.ም ተመረጥ ትምህርታቸውን ጨርሶ ከግቢ መውጣታቸውን ተከትሎ የግቢው አገልግሎትና የአገልግሎት ሰራተኞች ሙሉ በሙሉ ከግቢ በመውጣታቸው ለነዚህ ሲባል የተለየ አገልግሎት እንደማይኖር አስታውቋል። በቀጣይም የ12ኛ ክፍል ተማሪዎችን ለመፈተን ዩኒቨርሲቲው የተዘጋጀ መሆኑን አስታውቆ ግቢ ውስጥ አሁን ያሉ ተማሪዎችም እንዲለቁ ይደረጋልም ብሏል። በዚህ ጉዳይ ላይ ከትምህርት ሚኒስቴር መረጃ ለማግኘት ያደረገው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
የሰማችሁት ከትግራይ ክልል ወደ ሐዋሳ ዩኒቨርሲቲ ተመድበው ትምህርት በመከታተል ላይ የነበሩ ተማሪዎች በሰሜኑ ጦርነት ምክንያት ወደ ቤተሰቦቻቸው መሄድ ባለመቻላቸው ለማህበራዊ፣ ኢኮኖሚያዊና ስነ ልቦናዊ ችግር መጋለጣቸውን ለአሜሪካ ድምጽ ያጋሩበትን ዘገባ ነበር። የወጣትነት እድሜያችን በከንቱ እያለፈ ነው የሚሉት ተማሪዎቹ በጦርነቱ ጉዳት ብቻ የሚመጣ ከሆነ ደግሞ አቅሙ ማየት እንዳማራጭ ቢወሰድ ሰላም ቢመጣ ሲሉ ተናግረዋል። ድል ማድረግ ሰላም ማድረግ ጋገጥም ነው ብለዋል። የሐዋሳ ዩኒቨርሲቲ ተማሪዎቹ እንዳይቸገሩ ሰብአዊ ድጋፍን ሲያደርግ እንደነበረ ነገር ግን ካለፈው ነሐሴ 25 2014 ዓ.ም ጀምሮ ደግሞ የተማሪዎች አገልግሎት ባለመኖሩ ተቋርጧል ብሏል። ዩኒቨርሲቲው በትምህርት ሚኒስቴር ትዕዛዝ መሰረት የ12ኛ ክፍል ተማሪዎችን ለማስፈተን ዝግጅት እያደረገ በመሆኑ ከግቢ መውጣታቸው የማይቀር ነው ሲል የትግራይ ተማሪዎች ከግቢ እንደሚወጡ አስታውቋል። የሰማችሁት ጥንቅር ይህንን ነበር። አሁን ደግሞ ወደ ትግራይ እንሻገር። ጥንቅሩን ያሰናዳልን ዮናታን ዘብዲዮስ ነበረ። ቀድመን ወደ አስተዋወቅነው ዘገባችን ነው የምናልፈው። ሙልጌታ አጽብሃ በትግራይ ክልል ወጣቶችን አስተያየት ጠይቆ ያሰናዳው ዘገባ ቀጥሎ ይቀርባል።
ለወራት ቆሞ የነበረው ግጭት ዳግም ካገረሸ ወዲህ አስመልክቶም አስተያየት ከሰጡን ወጣቶች አንዱ ከምዕራብ ትግራይ ዳንሻ ተፈናቅሎ መቀለ ከተማ ተፈናቃዮች ማዕከል የሚገኝ አታክልት ጣመ የተባለ ወጣት በጦርነቱ ምክንያት ስራ አጥቶ ከሰው እጅ ጠባቂ እንደሆነ ይናገራል።
ጦርነቱ ከተጀመረ ያው ከብዙ ወጣ ወረድ ተፈናቅለን እቂያችን ትተን ከዚህ ከመቀለ ከተማ ግዚያዊ መጠለያ እንገኛለን። ከጦርነቱ በፊት ራሳችን ችለን ተምረን የራሳችን ስራ ነበረን። ደና የሆነ የገቢ ምንጭ ነበረን ማለት ነው። ከጦርነቱ በኋላ ግን ያው ከመንግስትም ከዓለም ማህበረሰብ ጠባቂዎች ምናል። በአጠቃላይ ጦርነቱ ቁጥር አንድ የሚበላውና የሚያጠቃው ለወጣት ነው። ምክንያቱም ወጣት የወጣት ኃይል ሰው ነው ወደ ጦርነቱ የሚገባና በወጣት ላይ በጣም ትልቅ የሆነ ተጽዕኖ አለው።
ካሁን በፊት ግጭት ቆሞ ስለ ሰላም እየተወራ በነበረበት ጊዜ ተስፋ አድርገን ነበር ያለ ሲሆን አሁንም ለወጣቶች ህይወትና ቀጣይ ተስፋ መፍትሄው ሰላማዊ ውይይት ሊሆን ይገባል ብሏል።
ጦርነቱ ቆም ብሎ ለተወሰኑ ለአምስት ወራት የሚያል የተኩስ አቁም ነበርና ደና ነበር ተስፋ ነበር ህዝቡ ወደ ቀው እንዲመለስ ሰላም እንዲወርድ እርቅ ሰላም እንዲወርድ እንዲታረቁ ታስቦ ነበር ግን አልሆነም። ከጥቂት ሳምንታት በነሐሴ 18 ዳግመኛ ጦርነቱ ተነስተዋል። ለወጣት በጣም እንደሚያጠቃና ከባድ ነውና እርቅ ሰላም ቢወርድ አገራችን ሰላም ቢያረጋው ደስ ይለኛል።
የኤርትራ ኃይልም ከትግራይ ሊወጣ ይገባል ሲል ተናግሯል። ተኬን ብርሃነ የተባለች ከሰቲት ሁመራ ተፈናቅላ የመጣች ወጣት በበኩሏ
ተማዛቢለ አብ ከተማ መቀለ ማዕቆዊ ይርከብ በዓለይ ሰሪሐ በዓለይ አሰይ ዝኽእል ዝነበርኩ አብ
ተፈናቂ የመጥቼ እዚህ መቀለ ተፈናቃዮች ማዕከል እገኛለሁ። ራሴን ሰርቼ ራሴን እችል ነበር። አሁን ግን ከመንግስትና ቤተሰብ እጅ ወድቄያለሁ። በዲፕሎማ ተመርቄ ስራ ላይ ነበርኩ። በርቀት ዲግሪም እየተማርኩ ነበር። በጦርነቱ ምክንያት አቋርጬዋለሁ ነው ያለችው። እሷም ግጭቱ በሰላማዊ ውይይት ሊፈታ ይገባል ብላለች።
ካብዙግ ምንም ዝርከብ ጠቅም ስለዚህ ያለ ዙግ ደዊሉ ሁሉ በሰላም ተዝፈታህ ጋው
ከዚህ ውጊያ የሚገኝ ጥቅም ስለሌለ ይህ ውጊያ ቆሞ በሰላማዊ መንገድ ቢፈታ ሰላም ከሆነ በኋላ ደግሞ እንደነበር ነው በስራችን ተሰማርተን ህይወታችን እንድንለውጥ ነው የምንፈልገው ነው ያለችው። በአድግራት ዩኒቨርሲቲ አስተማሪ ሆኖ በመቀሌ ዩኒቨርሲቲ የሁለተኛ ዲግሪ ተማሪ የነበረ ከዋኔ ተስፋ የተባለ በበኩሉ ጦርነቱ ያደረሰበት ተጽዕኖ እንዲህ ያብራራል።
የኔ ታርጌት አሁን ያለው ታርጌቴ በቀን አንዴ ለመብራት ብቻ እንዳስብ አድርጎኛል ማለት ነው። ካሁን በፊት ኖርማል ስራ ላይ ያለው ማለት አገሪቱ በተረጋጋ ሁኔታ በነበረችበት ጊዜ ማለት ነው። ከጦርነት በፊት በቀን 3 የብልቼ ስለ መክሰስ ወይም ስለ ጁስ ወር የትጋ ሄጄ ቡና ልጠጣ የሚል ተጨማሪ ፍላጎት ነበር። አሁን ግን በቀን አንዴ እንዴት አድርጌ መብላት እንዳለብኝ እዛ ድረስ እንደወርድ አድርጎኛል። ኦልሞስት ራሴን ማጥቻለሁ። ከራሴ አልፎ ደግሞ ቤተሰቦቼ ላይ ጫና አድርሷል። እኔ ነበርኩ እናቴን ማገዛት። ካስተማሪነት በተጨማሪ ሌላ ስራዎችን ሰራ ነበርና እኔ ነበር ማገዛት። አይደለም ለሷ ለራሴም ልሆን አልቻልኩም።
ጦርነቱ በወጣቶች ያለው ጉዳት ደግሞ እንዲህ ይገልጻዋል።
አንድ ትውልድ እንደ ትውልድ እንዲጠፋ ምክንያት የሆነ ነው ጦርነቱ። አሁን ጦርነት ላይ ያለው በሁለቱም ሳይድ ያለው ተዋጊ ኃይል ወጣት ነው አብዛኛው። እነን ወጣት የሆነ ተስፋ ነበረው በራሱ የፈጠረው ተስፋና በሀገሪቱ የተጣለበት ተስፋ ነበር። እነን ተስፋ ጠፍቶ የእሳት እራት እየሆነ ነው። መስዋዕትነት አለ። በየትኛው ነው ብዙ በየትኛው ነው ጥቂት መስዋዕትነት? እሱ እንዳለ ሆኖ ትውልድ እንደ ትውልድ እየጠፋ ነው። ኖሮ እንዳልኖረ የሆነ ነው ማለት ተፈጥሮ እንዳልተፈጠረ በምን ምክንያት? በጦርነት ምክንያት ማለት ነው። ሶ ይሄ ጦርነት ወጣቶች ላይ እያደረሰው ያለው ጉዳት እንዲህ ነው ተብሎ የሚገለጽ አይደለም።
ከዋኒ በሰጠው አስተያየት መፍትሄው ሰላም ብቻ ነው ብሏል።
መጥፎውና ጥሩን አይተናል። አሁን አንድ አማራጭ ብቻ ነው ያለ። ትውልድ እንደ ትውልድ እንዲቀጥል ሰውም ሰው ሆኖ የፈለገውን ነገር በልቶ ጠጥቶ ተረጋግቶ ወደ ስራውን ሄዶ ወደ ቤቱ በሰላም እንዲመለስ አንድ አማራጭ ብቻ ነው ያለ። እሱም ሰላም ነው ብዬ ነው ማስበው። እንደኔ ሰላም የመጨረሻው የመጀመሪያው አማራጭ መሆን አለበት ብዬ ነው ማስበው። ሌላው እንደ አማራጭ አልወስደውም። ጦርነት ትውልድ እንደ ትውልድ እንዲጠፋ እያደረገ ነው። እስፔሻሊ ወጣቶች ላይ ትልቅ ጫና። አንተ የአገር ተረካቢ ነህ ብለህ አደራ ስትሰጠው አገሪቱ እንድታድግ እንጂ ወደ አዘቅት እንድትገባ አይደለም። እና ወደ ሰላም መግባት አለብን ብዬ ነው ማስበው።
ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥር ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ጎቤና ሽኑዬ ጭጋጋማው የክረምት ወራት አልፎ የጸደይ ወቅት መግባቱን ተከትሎ የሚከወን የልጃገረዶችና የወጣት ወንዶች ባህላዊ ጨዋታ ነው። ይህ ባህላዊ ጭፈራ በኦሮሚያ ክልል በተለያዩ አካባቢዎች ይከወናል። ወጣቶች ይህን ጨዋታ በየቤቱ እንዲሁም ደግሞ በየጎዳናው ላይ በቡድን በመሆን አንድ ላይ ተሰባስበው የሚጫወቱት ሲሆን የመተጫጫ መንገድም እንደሆነ ያነጋገርናቸው ወጣቶች ይናገራሉ። ይህ ባህላዊ ጨዋታ የአዲስ መንፈስ የተስፋ ተምሳሌት ተደርጎ እንደሚታወቅም ወጣቶቹ ይገልጻሉ። ፀሐይ ዳምጠው በዚህ ዙሪያ ያጠናቀረችው ዘገባ ቀጥሎ ይቀርባል። በኦሮሚያ ክልል በተለያዩ አካባቢዎች እንዲህ የመስከረም ወር ስጠባ ጎቤና ሽኖዬ ጨዋታን በየጎዳናው በወጣት ወንዶችና ልጃገረዶች መመልከት የተለመደ ነው። የጫውታው አላማ ክረምት አልፎ የጸደይ ወቅት መምጣቱን ማብሰሪያ ለወራት ተነፋፍቀው በስራ ተጠምደው ያሳለፉ ወጣቶች መስከረም ስጠባ የምስራች የሚያበስሩበት ጫውታ መሆኑን ወጣቶች ይናገራሉ። ወጣት ብሩክ ግርማ ይህ እየተረሳ የመጣውን የጎቤና ሽኖዬ ጫውታ ዳግም እንዲያንሰራራ ለማድረግ በአዲስ አበባና በዙሪያው አካባቢ በየአመቱ ወጣቶችን በማሰባሰብ ባህሉን እያስተዋወቀ ይገኛል። ወጣቱ የዚህን ጫውታ ታሪካዊ ዳራ ሲገልጽ
የኦሮሞ ማህበረሰብ በውስጡ ከፈጠራቸው በገዳው ስርዓት ውስጥ ከፈጠራቸው ሴቶች አንዱ ዘመንን የሚቀበልበት ስርዓት ነው። ይህ ዘመን መለወጫ ስርዓት ደግሞ በአብዛኛው ትኩረቱን የሚያደርገው ወጣቶች ላይ ጭሩና ቀሪዎች ትኩረቱን የሚያደርገው የዚህ መነሻው ደግሞ የዘመን መለወጫ ማለት ዘመን የሚለወጥበት ጊዜ የሚለወጥበት አውድ ነው። በዚህ አውድ ውስጥ ተፈጥሮ ራሱን የሚቀይርበት ጊዜ ነው። ፍጡራን ደግሞ ተፈጥሮን የሚያመሰግኑበት ከክረምቱ ወደ በጋው የሚሸጋገርበት የተስፋ ጊዜ ስለሆነ ይህን የተስፋ ጊዜ ተስፈኛ በሆኑ ወጣቶች በየቤቱ እየዞሩ የዘመን መለወጥን የሚያበስሩበት ባህላዊ ጨዋታ ነው ማለት ነው።
ወጣት ሰላም መስፍን በየአመቱ በየአካባቢያቸው ከጓደኞቿ ጋር ተሰባስበው ሽኖዬን እንደምጫወቱ ገልጻለች።
እንቁጣጣሽ የሚሄደው ልጃገረድ ነው። እንቁጣጣሽ በየአመቱ አንዴ የሚመጣ ባህል ነው እና ልጃገረዶች ናቸው የሚሄዱት በብዛት እና እንቁጣጣሽ ማለት ደስ ይላል። ሁላችንም ተሰብስበን በአመት አንዴ የምናሳልፍበት ነው። ዛሬ ደግሞ መዝጊያ ነው የምንጨፍረው። በአቅሜ ላይ ነው የምንጀምረው። መዝጊያ ነው ያው ከ15 ቀንም ሊሆን ይችላል፣ ግን እንደ ሰው ይለያያል። ግሩፕም በስራም በተለያየ ምክንያት ነው የምንሄደው። ሰው ጋር ስንሄድ እዘን የምንሄደው በእጅ የሚያዝ አለ ከተማ እና ብርም ይሰጣል፣ ምግብም ይሰጣል፣ ዳቦ በየቤቱ የተለያየ ነገር ነው። በባህላቸውን የሚገልጹላ
እስቲ ሲቴሩ ሲጨፍሩ ምን ብላችሁ የሚጨፍሩት?
ኖዬ ያሽኖዬ ካሜ አማስቀሎዬ ቤንኩኒ ቡቂፋና ቤንኩኒ ቡቂፋን ጉጉዳያ ሄዱሜ ቲቲኖ ጉዲፋን ሰያና ያ ሰያና ዳዳርባፍ ቀራያና
ወጣት ፈልመታ ደረጀ ከቢሾፍቱ ከተማ በባህላዊ ጭፈራው ላይ ለመሳተፍ አዲስ አበባ ተገኝቷል።
ጎቤ ከነ የጋኩም አርጋጅተን ረጫላት ከንከበጁ ኤሮ ፍቀሬዳ ኤሮ ፍቀሬጁ ከንቡኔ ሎኪን ከንሜሩ ሜዳ።
ጎቤን እንደምትመለከቱ በአብዛኛው የሚያከብሩት ወጣቶች ናቸው። ወንዶችም ሴቶችም ቄሮና ቀሬ ናቸው የሚያከብሩት፣ ማለትም ያላገቡ ማለት ነው። ይህ ጨዋታ ክረምት አልፎ መስከረም ሲጠባ ነው የሚጀመረው። ይህ ባህል በማል እየጠፋ እየተረሳ ነበር። ነገር ግን አሁን ወጣቶች ተሰባስበን ባህሉን ለማስቀጠል ለማሳደግም እየሰራን ነን። በጣም ግሩም ባህል ነው። የተስፋ የአዲስ አመት ምስራች ማብሰሪያ ባህል ነው። በጣም ደስ ይላል።
ይህ የጸደይ ወቅት ስገባ በደስታ በተስፋ ለመቀበል የሚደረጉ የባህላዊ ጫወታዎች እንዲሁም ክንዋኔዎች በሀገር አቀፍ ደረጃ ተሰባስበው ኢትዮጵያን መግለጽ ከሚችሉ ከማይዳሰሱ ቅርጾች መካከል አንዱ እንዲሆን መስራት ይገባል ሲል ወጣት ብሩክ ይናገራል።
ይናገርልን የሚችሉ እንደዚህ አይነት ሀብቶች እስካሉ ድረስ የሌሎች ወንድም ህዝቦችንም የዘመን መለወጫ ሴቶች ቀላቅለን በሀገር አቀፍ ደረጃ ዓለም ሊናገርልን የሚችል አንድ የዘመን መለወጫ ስርዓትን ማስቀመጥ ነው የዚህ ካርኒቫል ዋነኛና ትልቁ ዓላማ። ሌላው ይህ ካርኒቫል በሀገር አቀፍ ደረጃ ሲከበር አንዱ የቱሪስት መስህብ እንዲሆንና በዩኔስኮ እንዲመሰገብ ጥረት ማድረግ ነው። ሀገራችን ኢትዮጵያ ካሏት ባሎች ይህንን ገጸበረከት ተጠቅማ በሀገር አቀፍ ደረጃ ይህንን ነገር ልንጠቀምበትና አንድ የቱሪስት መስህብ አድርገን በሀገር ደረጃ ልንጠቀም የሚገባንን ጥቅም መጠቀም ይኖርበታል። ከዚህ ውጭ ወጣቶች ባህልና ሴታቸውን መሰረት አድርገው የሚገናኙበት ሀገር አቀፍ መድረክ ያስፈልገናል። ይህ ማለት ፖለቲካን መሰረት ያላደረገ ባህልና ማንነትን ብቻ መሰረት ያደረገ ኢትዮጵያውያን ወንድሞች የሚገናኙበት ኢትዮጵያውያን ወጣቶች የሚገናኙበት ትልቅ መድረክ እንዲሆን ይፈልጋል። የትኛውም ብሔር ዘንድ ዘመን የሚለወጥበት የራሱ ሴትና ባህል አለ።
በዚህ ባህላዊ ጨዋታ ላይ ወጣቶች የወደፊት የትዳር አጋራቸውን የሚያጩበት መድረክ መሆኑንም ነው ወጣቶች የገለጹት። ይህ ባህላዊ ጨዋታ ከጳጉሜ እስከ መስከረም ወር መጨረሻ በወጣቶች የሚከናወን ነው። ከዚህ በፊት በኦሮሚያ ክልል ገጠራማ በሆኑ በሁሉም አካባቢዎች በስፋት ይካሄድ የነበረው አሁን ግን አዲስ አበባን ጨምሮ በሌሎች የክልል ከተሞችም እየታየ ይገኛል። ይህ የሚከናወነው ደግሞ ባህሉ እንዳይጠፋ በሚጥሩ ወጣቶች ነው። በመንግስት በኩል የኦሮሚያ ባህልና ቱሪዝም ቢሮ ይህ ባህል እንዳይጠፋ በየዓመቱ እንዲከበር አስፈላጊውን ድጋፍ ያደርጋል ሲሉ የቢሮው ምክትል ኃላፊ አቶ ሁንዴ ከበደ ተናግረዋል። ባህል የአንድ ህዝብ መገለጫ ነው። እንደ ጎበና ሽኖዬ ያሉ የኦሮሞ ህዝብ ማንነት የሚገልጹ ባህላዊ ክንዋኔዎች በዓለም ቅርስነት ቢመዘገቡ ጥሩ ይመስለናል ሲሉ ወጣቶች አስተያየታቸውን ሰጥተዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የእሮብ ምሽት መስከረም 11 2015 ዓ.ም መሰናዷችን ነው። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያ ማሪክ ላይ ለጋቢና ቪያ ያላችሁ አድርሱን። ዝግጅቶቻችንን በሳተላይት ኢትዮሳት ላይ እንዲሁም ደግሞ በቪያ ማሪክ ፌስቡክ ገጽ ላይና ድረ ገጾች ላይ ታገኛችኋላችሁ። አብራችሁ እንድትሆኑ እንጋብዛለን። የመጨረሻውን ዘገባ ላስተዋውቃችሁ። በኢትዮጵያ በንግድ ላይ የተሰማሩ የቻይና ኩባንያዎች በተለያዩ ምክንያቶች ስራ እያቆሙ ከመሆኑ ጋር ተያይዞ ኢንዱስትሪ ፓርኮቹ እየተዳከሙ ነው ሲል ሄነሪ ዊልኪንስ ዘግቧል። ደረጀ ደስታ ያቀርበዋል።
እንደ አውሮፓ አቆጣጠር በ2016 የተከፈተውን ይህን የኢንዱስትሪ ፓርክ እስከ 60 ሺህ የሚደርሱ የስራ ዕድሎችን ይፈጥራል። የአገሪቱ ኢኮኖሚም ከግብርና ወደ ኢንዱስትሪ ምርት ኢኮኖሚ ለማሸጋገር ይረዳል። ኩባንያዎችንም ከፍተኛ የቴክኖሎጂ ስራዎችን ይዘው ይገባሉ ብሎ የኢትዮጵያ መንግስት ተስፋ አድርጎ ነበር። ከገበሬ ቤተሰብ የተወለደችው የናሳ ጨርቃጨርቅ የሎጂስቲክ ኃላፊ ቃል ኪዳን አስራት ያንን ህልም ትጋራለች።
ፋሚሊዎቼ ያው ትንሽ የገጠር ከተማ ናት ወንዶገነት ማለት እና በግብርና ስራ ላይ ነው የሚተዳደሩት። ያው ከእጅ ወዳፍ የሆነ ነገር ነው ላይፋቸው። ያው እኔም ትምህርት እንደጨረስኩኝ
ኢትዮጵያ በተለያዩ የሀገሪቱ አካባቢዎች የሐዋሳውን የመሳሰሉ ሌሎች 10 የኢንዱስትሪ ፓርኮች አሏት። የኢትዮጵያ መንግስት እንደ አውሮፓ አቆጣጠር በ2025 ኢትዮጵያን መካከለኛ ገቢ ካላቸው አገሮች ተርታ ለማስገባት ተስፋ እንዳለው፣ ለዚህ ደግሞ የኢንዱስትሪ ፓርኮች ትልቅ ድርሻ እንደሚኖራቸው ሲናገር ቆይቷል። ያደጉ ባሉ አገሮች ገበያ የተካኑት ምጣኔ ሀብት ባለሙያ ፓትሪክ ሄንሲች በኮቪድ-19 ወረርሽኝ፣ በዋጋ ግሽበት፣ የውጭ ምንዛሪ ጦት እንዲሁም በግጭቱና በሰብአዊ መብቶች ጥሰት የተነሳ አሁን ያለው ህልም የሚሳካ አይመስልም ይላሉ።
ከኢንዱስትሪ ፓርኮቹ መካከል ሁለቱ በቀጥታ ተጎድተዋል፣ ምክንያቱም በጦር ሜዳ ዞን ውስጥ ነበሩ። በኢንዱስትሪ ፓርኮቹ ላይ እጅግ በጣም ከፍተኛ ጉዳት የደረሰባቸው ግን የአገዋ ተጠቃሚነት እድልን በመከልከላቸው ነው። እገዳው በተነገረ ሳምንት ውስጥ የመጀመሪያው ፋብሪካ ራሱን ከኢትዮጵያ ገበያ አገለለ። በኢትዮጵያ ያለውንም ፋብሪካ ሸጡታል። ሌሎች ኩባንያዎችም የዚህን ፈለግ ተከትለዋል።
የአፍሪካን የእድገት እድል ድንጋጌ አገዋ ከሳራ በታች ያሉት የአፍሪካ ሀገሮችን ልማት ለመደገፍ ዩናይትድ ስቴትስ ውስጥ ተግባራዊ እንዲሆኑ ከተወሰነበት ከ1992 ጀምሮ ኢትዮጵያ በአሜሪካ ገበያ የተለያዩ ምርቶችን ከቀረጥ ነጻ ማቅረብ ችላ ነበር። የኢትዮጵያ ሰራተኛ ክፍያ በኢንዱስትሪ ምርት አምራችነት በምትታወቀው በቻይና ከሚከፈለው የሚያንስ በመሆኑና አገዋ ሸቀጦችን በርካሽ ዋጋ ወደ ዩናይትድ ስቴትስ ገበያ ለማስገባት አስችሎ ስለነበር በርካታ ዓለም አቀፍ ኩባንያዎች በሐዋሳ ኢንዱስትሪያል ፓርክ ገብተው ነበር። ይሁን እንጂ ዩናይትድ ስቴትስ በኢትዮጵያ ከፍተኛ የሰብአዊ መብቶች ጥሰት ደርሷል በሚል እንደ አውሮፓ አቆጣጠር ከጥር 1 ጀምሮ ኢትዮጵያን ከአገዋ ተጠቃሚነት ውጭ አድርጋታለች። የሰብአዊ መብት ቡድኖች የኢትዮጵያ መንግስትና ተባባሪዎቹ ወታደራዊ ኃይሎች 2 ዓመት በዘለቀው ጦርነት በትግራይ ተወላጅ ላይ በስፋት የዘር ማጽዳት ጨምሮ መጠነ ሰፊ ጥቃቶችን አድርሰዋል በማለት ይከሳሉ። የትግራይ ኃይሎችም ጥቃት በመፈጸም ተወንጅለዋል። በአዋሳው የኢንዱስትሪ ፓርክ 35000 ሰራተኞች የነበሩ ሲሆን ባለፈው ሰኔ አንድ ኩባንያ 3000 ሰራተኞችን ሲያባርር ሌሎች ኩባንያዎችም በመቶዎች የሚቆጠሩትን አሰናብተዋል። በአዋሳ የሚገኙ ፋብሪካዎች ያንደኛው ባለቤት ራጋቬንድራ ፓታር አገሪቱ ከሁኔታዎች ጋር ለመላመድ እየተቸገረች ነው ይላሉ።
So now we are looking at a new market. We are switching to the new market, the European market. But it will take it.
ወደ አዲስ ገበያ ያመራል። ገበያውንም እንደገና ለማንቀሳቀስ ብዙ ጊዜ ይፈልጋል። በጣም እየተቸገሩ ያሉት ለዚሁ ነው። አገሪቱ ባለው የውጭ ምንዛሬ ጥረት እየተሰቃየች ነው። እንደ አሜሪካ ካሉ ሌሎች ትልልቅ አገሮችም እርዳታን ይፈልጋሉ።
የፓርኩ ምክትል አስተዳዳሪ ባላንተ ጥብቀው ከኮቪድ-19 ወረርሽኝ ወይም ከዋጋ ግሽበቱ የበለጠ ጉዳት ያደረሰው ከአገዋ ተጠቃሚነታችን መውጣታችን ነው ብለዋል።
So there are some, you know, as I told you, reductions on, you know, orders.
እንደነገርኩ ምርታችንን ለመቀበል የቀነሱ ትዕዛዞች አሉ። ምክንያቱም በጉምሩክ ቀረጥ በጣም እየተጎዱ ነው። አብዛኞቹ ምርቶች ወደ ዩናይትድ ስቴትስ የሚላኩ ስለሆነ ምርቶቻቸውን ወደ አሜሪካ ገበያ ከቀረጥ ነጻ ለማስገባት ያላቸው መብት መነሳቱ በጣም ጎድቷቸዋል።
ሌላው ለአገሪቱ መጥፎ ምልክት ተደርጎ የተወሰደው በአገሪቱ መንግስትና በትግራይ ኃይሎች መካከል በሰሜን ኢትዮጵያ ካለፈው ነሐሴ ጀምሮ ዳግም ያገረሸው ጦርነት መሆኑ ተመልክቷል።
ተመልካቾቻችን የሮብ ምሽት መስከረም 11 2014 ዓ.ም የጋቢና ቪ ሬዲዮ በቴሌቪዥን መሰናዶ እዚህ ላይ ተጠናቀቀ። ሰዓታችንን ጨርሰናል። አብራችሁን ስለቆያችሁ እጅግ አብዝተን እናመሰግናለን። ኤደን ገረመው መርሃ ግብሩን እየመራው፣ ኤልያስ አስማረ ደግሞ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ ዘጋቢዎች፣ የስቱዲዮ ባለሙያዎች እንዲሁም ደግሞ ዲጂታል ባለሙያዎች ጋር በመሆን እዚህ ላይ እንሰናበታችኋለን። ሰላም ጤና ይስጥልኝ። ደህና ነው። We'll be right back.